ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ሀብታም ስዩም አብሬያችሁ ቆያለሁ። ዛሬ ምሽት የመዝናኛውን ዓለም የሚቃኙ መሰናዶዎችን እናስተማችኋለን። በየጣልቃው ባህል አድማቂ ሙዚቃዎችን እንገባበዛለን።
ቀዳሚው መሰናዶ ከአንድ የኪነ ጥበብ ሰው ጋር ያስተዋውቀናል። ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የሥነ ጥበብ ትምህርት ቤት የተመረቀው ሰዓሊ ተሰማ አስራት ያለፉት 15 ዓመታትን ነዋሪነቱን በመካከለኛው ምስራቅ ካታር አድርጓል። ሰዓሊ ተሰማ በኢትዮጵያና በተለያዩ ሀገራት ተዛዝሮ ስራዎቹን ያቀረበ ሲሆን በዋናነትም በነሐስ የሰራው የቡና ቅርጽ በካታር የቅርስ ማዕከል እንዲካተት ተደርጓል። ሰዓሊ ተሰማን አነጋግራ የደንገረመው ቀጣዩን ዘገባ አስተናድታለች።
በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፍቃደኛ ስለሆንክልኝ። እንዲሁም ባጭሩ ደሞ ስላገኘው ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቅል።
እሺ፣ በጣም አመሰግናችኋለሁ እንግዳችሁ አርጋ ስለጋበዛችሁኝ። ስሜ ተሰማ ተምትን ይባላል። ተወልጄ ያደኩት አዲስ አበባ ነው። ባለ ትዳር እና የአራት ልጆች አባት እየሙያ ይስል ስለ ከአዲስ አበባ ስነ ጥበብ ሆቴል በስልተ ተመረቀ። ላለፉት 18 ዓመት ግን በአቪዬሽን ፊልድ ላይ ነው እየሰራ የምገኘው። አሁን የምኖርበት ሀገር ካታር ዶሃ ውስጥ ነው የምኖረው።
እሺ፣ እስቲ የት ስራዎችን አሳይተሃል? ከዛን ጀምር።
አሁን እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረስን ያው በኢትዮጵያ ውስጥ አዲስ አበባ እንዲሁም በድሬዳዋ፣ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ፣ ደግሞ እዚህ ካታር ውስጥ ደግሞ የአመቱ የሚዘጋጅ የተለያየ ዓለም አቀፍ ኤግዚቢሽኖች አሉ። እዛ ላይ በብራንድ አምባሳደርነት እንዲሁም እድል ገጥሞኝ ከኢትዮጵያ እንዲሁም ሳሊያን በማስመጣት ራሱ እዚህም የማሳየት እድሉ አለ እና ኦልሞስት ከተመረኩኝ ከሀያ ዓመታት ብላ አልፎትኛል። በዚህ ዓመታት ውስጥ በርካታ ሀገራት በማሳየት አቅም ይችላል እያደረኩን ያለው።
ወደ ስዕል ስራ እንዴት ገባ? ስዕል ጥሪ ነው የሚለውን ነገር እንዴት ነው ያወቅከው?
እንግዲህ ሰዓሊ ደግሞ ያው በመወያ ወለኝ ጥበብ ዘርፎች ላይ ሆን መወለድ ያስፈልጋል። በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ እየጫርን ከዛ ከበመቅጠር ቤተክርስቲያን ውስጥ በሰንበት ምክንያት ባሳለፍንበት ሁነት ውስጥ አበባ ስሎች እየሳለን እያለን ያው ከፍተኛ ሃይስኩል መጨረስን በኋላ አዲስ አበባ ስነ ጥበብ ዲዛይን ትምህርት ቤት በመግባት ሙያው ማደግ ትችሏል ማለት ነው። እና ያው መነሻው ከተፈጥሮ የተገኘ እውቀት ነው። ትምህርት ቤት ውስጥ ክፍል ውስጥ በመሳል በዘመድ አድርጎ ነው ወደ ኮሌጅ ደረጃ ስፔሻል አድርጌው አሁን ደግሞ ከሚሰራው ስራ ፊልድ ኦፍ አቪዬሽን ከሆነ ለጎን በመስራት ላይ ይገኛሉ ማለት ነው።
እሱ እንግዲህ አይከብድም። ምናልባት የሙሉ ጊዜ ሌላ የአቪዬሽን ስራ ኖሮ የአራት ልጆች አባት ነህ፣ በዛ ላይ በሰው ሀገር ነው የምትኖረው እና እንዴት ነው እነዚህ ነገሮች ያመጣጠንካቸው?
እዚህ ሁለት ነገሮች ጠቅስ ፈልጋለሁ። አንደኛ የሙያ የሚገርምሽ የኢትዮጵያ አየር መንገድ ክብር ይግባው እና ለአምስት ዓመታት አገልግያለሁ እና ከሰባ ዓመታት በፊት የኢትዮጵያ አየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪየር ሌቨሪ ማለት ነው ከአዲስ አበባ የስነ ጥበብ ዲዛይን ትምህርት ቤት ነው የሚቀጥረው የነበረው ለሰባ ዓመት እስካሁን ድረስ በፖሊሲ ደረጃ ማለት ነው። እና በፈረንጆች 2003 ነው በሳሊያን ተፈልጎ ያው የአቪዬሽን ልምድ እዛ ተጀመረ ማለት ነው። እና አምስት ዓመታት አገለገለኝ እና ያው ከበቀጠልም 2008 ደግሞ ጀምሮ እስካሁኑ 2023 አሁን 24 ካታር ኤርዌይስ ውስጥ ነው በመስራት የምገኘው። እና ለዚህ እንደ ትልቅ አድርጌ መልሳለኝ እግዚአብሔር ፈቃድ በመቀጠል እጅግ ማክብራት የልጆች እናት ከበስተዋል የተወዘሮ ለምን በላይነ የልጆችን ማሳደግ ቤቱን አስተዳደር አጠቃላይ በመያዝ በቃ ከስራዬ ጎን ስል ለመዝናኛ ነው። በቃ ልክ አንድ ሰው ምንም የሚሰራ ምንም የመዝናኛ ሰዓት አለው። ጥሩ የሆነ እረፍት ሰዓት አለኝ። በና የእረፍት ሰዓቶች ነው እነኝ ስራዎች የሚሰራው። ሰዓቶችን በአግባቡ መጠቀም የቤተሰብ ሰዓት አለ፣ የራስ ሰዓት አለ፣ የሀገር ሰዓት አለ፣ የአገል የሃይማኖት ደግሞ ሰዓት አለ። እነኝ ያው የአእምሮ ነጻነት ሲኖር ያው መስራት ምችው ነገር አለና ትልቁን ድርሻ የክብር ሰው ባለቤት ዘረ ለምለም ነው ማለት ይችላል።
ከዚህ ቀደም አንድ የሰጠው ቃለ መጠይቅ ላይ እንደ መምህር ሆነ አይቻለሁ ነው። በካታር የስዕል ስልጠና ትሰጣለህ እንዴ?
ከካታር ውስጥ የካታር ኢንተርናሽናል ስኩል አለ ለኢትዮጵያ ላይ ማለት ነው። እና አራቱ ልጆቼ ሀገራዊ እውቀት ይላሉ ኢትዮጵያውያን ስለ ሀገራቸው ማንነት፣ ለምሳሌ ከሰራናቸው ፕሮጀክቶች አሉ በኢትዮጵያ ቡና መጣት ላይ፣ በህዳሴው ግድብ ላይ፣ ስለ አድዋ ያንን ወርክሾፕ በመስጠት እኒህ ህጻናት ከሀገራቸው ርቀት ቢሆኑም ግን እንደ ሰዓሊ እንደ ኢትዮጵያዊ ደግሞ ኃላፊነት አለብኝ ለማሰብ እዚህ ካታር ብቻ በምጓዝባቸው ሀገራት በተለይ በትውልድ ላይ ስለ ማንነታቸው መሰል ነገሮች በመስራት ይገኛል። በመሆኑም እዚህም ካታር በሚገኝ ኢንተርናሽናል ስኩል የካታር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ እና ኢትዮጵያ ኤምባሲ ጋር በመሆን ኢትዮጵያውያን ይማሩበታል። ስለዚህ ለእኝ ህጻናት ከሀገራቸው ስራ በማንነታቸው ዙሪያ ላይ የመዝራት ኃላፊነት ስላለ ያን ህጻናቶችን የማንነት ማስገንዘቢያ የስነ ጥበብ ወርክሾፕ የማሳሳያል ማለት ነው።
አንድ በጣም ያየሁት ነገር ቡናን ትጠቀማለህ ስዕሎች ላይ፣ እንዲሁም ደግሞ ከነሐስ የተሰራ ትልቅ የቡና ስታችሁም አለ። እስቲ ስለሱ ነገር ነገርኝ እነዚህ ከቡና ጋር የተያዘው ነገር ምንድነው የትርሷል
ቡና እንግዲህ ያው የኛ ኢትዮጵያ በራኛ እንግዲህ የኢትዮጵያ ውስጥ የሰሩ መዛባገኛ ሰው ለከተባሉ አንዱ አሻገር ቡናችን ነውና ይሄን ነገር ቡና ደም የማስተዋወቅ አላስነት አለ ቡናም ሸማይጠጣ ሰው የለም በተን ማገር ስንትራብል ስናደርግ እና ለቡና ደግሞ መጠጫ ምክንያት ነው ኢትዮጵያ አለች እና ግን ዛሬ 2023 ካታር ትልቅ ኢንተርናሽናል ኤክስፖ ያዘጋጅታ ለስድስት ወራት ክፍቶ ነው ከኤክስፖ በፊት ግን ዓለም አቀፍ ኤግዚቢሽን ከናወል ነበርና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርክ ነበር የኤክስፖ ፓርክ ነበር እና ምን ከግብርና ጋር እንደምላያዘውስን ስለዚህ በውስጤ ሁሉ የሚያስቆጭ ነገር አለ እኛ ቡናው ባለቤት ሆነ በርካታ ሰው እየከበሩበት ያለው እና ስለዚህ ቡና ምን ማድረግ አለብን ብለን ትልቅ የኔን ቁመት ሊያክል የሚችል የቡና ስካልፕቸር ቦታ ቀርበን እና ዛሬ ኢትዮጵያ የዓለም ቡና መጠጫ ምክንያት እንደሆነች አፈራራው የሀገሬው መንግስት ደግሞ በሚያስገርምሽ መልኩ ይሄንን ከካርቦን ነው የሰራሁት ትልቅ ቡና ነው በነሐስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብቶልኝ እጅግ ከፍተኛ ደስታ ላይ ያለሁት እና ስለዚህ የቡና ውስጥ እንዲመስላል
መቼ ነው ይሄ ቃል የተገባል የትኛው አደባባይ ላይ ነው ሲሆናል የተባለው
አሁን ቃል የተገባልኝ ኖቨምበር 25 እስከ 30 በነበረ ትልቅ ዓለም አቀፍ ኤግዚቢሽን ላይ ቀርቦ ነበር ይሄ ስል ከዛ በኋላ የኢትዮጵያ ፓቪሊዮን አለ በርካታ ሀገሮች ነው እያከናወኑ ያሉት ይህን ፓቪሊዮን እና የኢትዮጵያ ኤምባሲ ባጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል እና ያን ፓቪሊዮን የትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ ያለ በአሁኑ ሰዓት በፓቪሊዮን እስከ ማርች አጋማሽ ለህዝብ ክፍት ሆኖ እየታየ ነው እና እሱን የተጠናቀቀ በኤምባሲ አማካኝነት ይሄ ወደ ብሮንዝ ካስ ተደርጎ እነሱ በሚመጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው እንግዲህ በህይወቴ በጣም ትልቅ አቺቭመንት ከብዬ ከምላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ
አይነት ሰዓሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዘይህን የቱ ጋር ታስቀምጠዋለህ
አሁን ያሁን ይህን ቴኒስ ስራ ዝም ብዬ ካታጎራይስ አድርገውን ያው ራሴው በራሴው ስሜት የኔ ስራ ያተኮ ዲፕሎማሲ ላይ ይመስለኛል በርካታ ሀገራት እንዲሁም ግለሰቦች የተቋማት በሚያርጓቸው ማናቸውም በጎ አድራጎት እኒህ የተደረጉ ድርጊቶችን ወደ ስል በመቀየር በቅጽበት ማለት ነው ያንን ስሜት ሊያጎላ በሚችል መልኩ በማዘጋጀት ወደ ስል የመቀየር ስሜቶች ላይ አለና ሞሮሊስ መልካም ነገሮች ላይ በጎ ነገሮች ላይ እና በቃ ዲፕሎማሲ ላይ ፎከስ ያደርጋሉ ምክንያቱም ይህ ከእንግዲህ ከዋና ቋሚ ስራ ጎን ለጎን ነው ግን ቋሚ ስራይን በአጋጣሚ ምንስል ነው መቆጥረው በአጋጣሚ ቴክኒካል ቢሆንም ያው ነገሮች ተመቻችተውልኝ ከዚህ ጋር አያያዛቸው በመስራ ያስገኛሉ ማለት ነው
እስቲ እንግዲህ እንደ ሳሊ ወደፊት ራስህን የቱ ጋር ታየዋለህ ህልምህ ምንድነው
ህልሜ እንግዲህ ምንድነው ለሽም ለመስጠት ያው መስጠት ይፈልጋል እግዚአብሔር ይሰጠኝን ጥበብ ለበጎ አላማ ከመልካም ለሚያደርጉ አካላት ከግለሰቦች ከተቋማት ስኪኔቲሽንስ እና ሀገራችን ደስታ በቀጣይ ትልቁ ነገር ሀገራችን በአሁኑ ደስታ በጣም በሚያሳዝን መልኩ በቅደም በምንባቸው ቦታዎች በሰዳይ አካላት የሚነሳው ነገር በጣም ስሜታሽ የሚያደርግ ነው እና ይህን ነገር ሁላችንም ኃላፊነት አለ ሀገራችን ፕሮሞት የማድረግ በየተሰማረ በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው ስነ ጥበብን በመጠቀም ሀገሬን በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉት እኔም በዚህ በስነ ጥበብ የተጀመረውን ጉዞ ያ ነው ህልሜና ሀሳቤ
ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበር እና ስለሱ ጥቂት በለኝ
እዚህ ምንድነው እዚህ ካታር ውስጥ በምኖርበት እንግዲህ ለ16 ዓመታት ውብ የሆነ 16 ዓመታት ነው የኖርክ ያለሁት ያም ውብ ስልሽ እንግዲህ ከሀገር ተርቆ እኛው ነው ውብ የምናደርጉ የምኖርባቸውን አካባቢዎች እንደዚህ አይነት ኤነርጂ ውስጥ ካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ ከጊዜያዊ ስቱዲዮነቱ ነገሮች ሲመቻቹ ወደ ራሴ የሆነ ጋለሪ ለመጓዝ ያው በመንደርደሪያን ያለሁት
እስቲ አንድ ሌላ የውት ነገርና ሳልጠይቅህ ማለፍ ማልፈልገው ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት ድርጅቶች በተለይ አምባሳደሮች ስጦታ ስታበረክት አይቻለሁ እና ይሄ ከምን የመነጨ ነው
እንግዲህ ሳደርግ ነው ይሄ እንግዲህ ኮሌጅ ያለው 20 አመት አስለፊት የነበረ ልምድ ነው እና በአዜናው ታስመክ ከታተል ለምሳሌ እንደምሳሌ ብንወስድ የአሜሪካና ኢትዮጵያ አመተኛ አመት መከበሩ በዜና አውታር ላይ ሰማሁት አሁን በርካታ አሜሪካውያን ኢትዮጵያውያን በአሜሪካን ራሳቸውን ሰርተው እየተማሩ ወገኖቻቸው ቤተሰቦቻቸውን ይረዳሉ አደሴም ታይም በዛው ኤችአይቪ በሽታ በጣም በከፍተኛ ሁኔታ እየተሰራፋ በነበረበት ሰዓት በርካታ ሰዎች ይረዱ ነበረ ዜናውን ሳደምጠው በቀጥታም በተዘዋዋሪም በአንድ በአለዳነት ይሰማኛል ጠዋት ደዊ አድናቆቴን ገልጽላቸዋል ቀጠሮ አስይዛል ከተቀበሉኝ በኋላም እንደ አንድ ትልቅ ባለስልጣን ነው የሚቀበሉኝ ሀሳቡ ይገረሙት ይዘቀውበታል እኔ ደግሞ ግለሰብ የሆንኩስ ኢትዮጵያዊ ግን የዚህ ለሁለቱ ሀገሮች ጉዳይ ደግሞ እንደ ጉዳይ የሚያስጨንቅ የሚያስጠበኝ የኢትዮጵያዊ ሰዓሊ እንደሆንኩ እና በዛ ሀሳብ ምክንያት ይህን ነገር እያደረግኩ እንዳለው እና በጣም ተደስተው ተገርመው ከእነሱ የሚገኘው መለሽ በጣም በእውነት የሚፈጥረው ቀላል አለም በአጋጣሚ በዛ ሰዓት ብቻ ሳይሆን አሁንም ስለዚህ በምንበት ሀገራችን ላይ አሁን በኬንያ ናይጄሪያ ባለፈው በሀገራችን ላይ በተፈጠረው ትልቅ ችግር ሀገራችን ውስጥ የነበረውን ችግር ለመፍታት ባደረጉት ነገር በቀጥታ ኤምባሲው በመሄድ ከተያዥ ሆኖን ሐሳብ ወደ ስልበ መቀየር ማለት ነው። ሐሳቡ ወደ ስልበ መቀየር እዚህም ያው ቀጥሏል ጉዳይ ነው።
እሺ አሊ ተሰማ ከአሜሪካ ድምጽ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ስለሰጠኝ አመሰግናለሁ።
አመታት በተለያዩ መንግስታዊ ያልሆኑ ተቋማት በግብርና ተኮር መርሃ ግብሮች ውስጥ ተሳታፊ የነበረው በጋሻው መብራቴ ልምዱንና ችሎታውን አደራጅቶ አርሶ አደሮችን ለማገዝ እየጣረ የሚገኝ ወጣት ነው። በጋሻው ቢፋርም ቴክ በተሰኘ ድርጅት በኩል በሚያደርገው እንቅስቃሴ ምክንያት የቶኒ ኢልሙ ፋውንዴሽንና የኢኖቬሽን እንዲሁም ልቀት ሽልማትን የመሰሉ ዓለም አቀፍና ሀገር አቀፍ ሽልማቶችን እንዲሁም ዕውቅናዎችን አግኝቷል። ፍልንቅስቃሴው የበለጠ ለመውቅ የምሽት እንግዳችን አድርገነዋል። ግብርናን ደጋፊ ተቋም ለመመስረት የተጓዘበትን ሂደት በመጀመሪያ ባጭሩ ያስቃኝናል።
ቢፋርም ቴክ የተመሰረተው 2012 ዓመተ ምህረት ነው እና በዚህ አዲስ አበባ ነበር የምኖረው መሰራበቴን ጆይ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ በተለይ ውጭ ሀገር ግን እኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አፋደሮች ያስፈልጋቸዋል ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ሉሙሉ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ እሱ ውድድር ኢንተርፕረነርሺፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የእህል መውቂያ በመግዛት በዛ በተሰጠኝ ፈንድ $5,000 ነበረ በዛ ፈንድ ገዝቼ አርሶአደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት የስንዴ መውቂያ እንደምታውቀው ሲዝናል ነው ወቅታዊ ነው 3 ወር ከወቃም በኋላ እንትኑ አቆመ ወቅቱ መውቃቱ እንዳቆመ ቀጥታ ምንድነው ያደረኩት መሬት ተከራይቼ ለአንድ ሄክታር ተከራይቼ እዛው ቶሪጅ ያደረኩበት ከተማ አንዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን አሰራሮችን ለማሳየት መሬቱን በስነ ስርዓት መስራት ጀመርኩኝ ስለዚህ እዛው ሆኜ የተለያዩ ጥናቶችን አደረግ ነበር የምስር በሽታ አካባቢያችን ላይ ስላለ ከደብረአን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ ማሳይ ላይ ተከራይቼ ነው ማሳውን ስለዚህ ማሳይ ላይ አልጠፋም የተለያዩ ሰዎች ይመጣሉ ትምህርት ያገኛሉ በመሃል ከሸዋሮቢትና ከዛ በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለሁና ስለሱ ደግሞ ጥናት ማምደብ እና ኔትወርክ ማድረግ ጥረት አደረኩኝ ከዛ በኋላ ንስር አግሪቴክ የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞቼ ጋር ጥረት አደረኩኝ በእኔም ማቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶ አደሮቻችንን ለማገዝ ነው ጥረት እያደረኩ ያለሁት እና ይሄንንም ከፍተኛ ፍላጎት አለኝ ያን እየሰራው ነው ያለሁት
ቢፋርም ቴክኖሎጂ የተባለው ተቋም በሌላ ምዕራፍ ጥረት እያደረገባቸው ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለዚህ እስቲ ጥቂት ንገረኝ።
እዚህ ዛ ቢፋርም ቴክን ለማቋቋም ጥረት እያደረኩበት ባለውበት ወቅት እየወቃሁ ነው። አርሶ አደሮቻችን እኛ አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይዛሉ። በጣም የኔን አስቀድምልኝ ይጋብዛሉ ምን ይላሉና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትም ጥቂት የግብርና መውቂያና ትራክተር መካናይዜሽን አገልግሎት የሚሰጡ ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ እንደ ራይድ ወይም እንደ ኡበር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው ቢፋርም ቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው አርሶ አደሮቻችንን የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሐሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረኩኝ። ከዛም በኋላ በሱ ላይ ጥናት አደረኩና ሞባይል አፕሊኬሽኑ ተሰራ። ምንድነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪ ባለ ትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን ኮምባይነር ብዙ ብር ያጣሉ ባለ ኮምባይነሮቹ። በተጨማሪም ያን ኮምባይነር ከልማት ባንክ ብድር ነው አገልግሎት ወስደው እየተጠቀሙ ያሉት። ስለዚህ ሚካፍሉት ዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁ ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ አለ። ሞባይል አፕሊኬሽኑ ተሰርቷል ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይሄንን እውን እናደርጋለን።
እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረክ ያለው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ?
አዎ ይሄንን ቴክኖሎጂው ላይ ለመስራት ጥረት እያደረኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በመታደርግበት ሰዓት ካመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመንና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይሄንን ቴክኖሎጂ እውን ለማድረግና ለማስቻል ከኔትወርክ ጀምሮ አካባቢው ላይ ችላይ ካሉት ግጭቶች ጀምሮ በተጨማሪም ይሄንን ስራ ተረድቶ ከማገዝ አንጻር ከፍተኛ እጥረት ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን 2025 እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠትና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ ቁመ እነኚህ ስራዎች ሲሰራ ከኮሮና ጀምሮ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር ዓለም ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት ዓላማ በሚችለው በሙያዬን ከፍተኛ ጥረት ለማድረግ ስለሆነ ቢፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው።
ቢፋርም በጥቂት ዓመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችሏል። የተለያዩ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ሽልማቶችንም ለማሸነፍ ችለሃል ይዘኸው በመጣኸው አዲስ ሀሳብ ምክንያት። የመጪ ዘመን ፍላጎትህ፣ የመጪ ዘመን ግብህ ምንድን ነው? ከጀመርከው አንጻር ምን ለማድረግ አስበሃል?
የመጪው ዘመን ግቤ እንግዲህ በግብርና ቴክኖሎጂ ሀገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እውን እንደማደርግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት ትራክተርና መውቂያ ያላቸው ሰዎች ትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት በተጨማሪም የተለያዩ የግብርና ኢንፑቶች ግብአቶች ሁሉ ጭምር የሚቀርብበት እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለኛ ሀገር ተስማሚ የሆነ የግብርና ቴክኖሎጂዎችን በእኛ በኩል የሚቀርቡበት ትልቅዬ የግብርና ድርጅት እውን እንዲሆን ማስቻል ነው የኔ የመጪው ህልም።
በጋሻው እንደማይህ በጣም ወጣት ነህ፣ በስራህም ደግሞ ለመርዳት እየተንቀሳቀስክ ያለው ደግሞ በአብዛኛው ወጣቶችን ነው። በዚያው ልክ ግን በርካታ ወጣቶች የግብርናውን መስክ ለመሳተፍ በግብርናው መስክ ውስጥ አልፈው ያሉትን በረከቶች ለመሰብሰብ ያላቸው ፍላጎት በተለያዩ ምክንያቶች ሲቀንስ ወይንም ደግሞ ሲያፈገፍ ግን ያለን፣ እነዚህን ሁኔታዎች ለመቀየር ምን ማድረግ አለባቸው?
የግብርናው ዘርፍ ከፍተኛ የሆነ ሰው ኃይል መያዝ የሚችል ከፍተኛ የሆነ ስርዓት ቁጥርን መያዝ የሚችልና ወጣቶች ሊሰማሩበት የሚችሉበት በጣም አስደሳች የሥራ ዘርፍ ነው። ለምሳሌ እኔ እንደማንኛውም ኢትዮጵያዊ ወጣት ተምሬ ወደ የተለያዩ መስሪያ ቤቶች ተቀጥሬያለሁ። ነገር ግን እኔ በጣም ደስተኛ የሆንኩት አካባቢ ላይ ሄጄ ከአርሶ አደሮች ጋር አብሬ እዛው ያለውን የግብርና ችግር አብሬ ያየው መፍትሄ ለማምጣት ከመፍትሄ ከሚሰጡት ሰዎች መካከል ለመሆን ጥረት በማደርግበት ሂደት ውስጥ ነው ራሴን ደስተኛና ራሴን ፈልጌ ያገኘሁት። ስለዚህ ወጣቶች ወደዚህ ስራ ቢሰማሩ በጣም ነው የሚያተርፉት፣ በጣም ነው ህይወታቸው የሚቀየረው፣ በጣም አገራቸውን ሁሉ ይቀይራሉ። ለምሳሌ በሱፐርማርኬቶች ሄደህ የተለያዩ ምርቶችን ብትመለከት ስቲኪን እንኳን ይሄ የጥርስ ስንጥር ከቻይና ነው የምንገዛው በዶላር። እኛ ግን በምስራቅ አፍሪካ ከፍተኛ የባምቡ ወይም ደግሞ የቀርከሃ ሀብት አለን። እኛ ወጣቶች ተሰማርተው ሰርተው ከውጭ የሚገቡትን መተካት የምንችልባቸው ዘርፎች አሉ። ነገር ግን ምንድነው የተለመደው? ቢዝነስ አስ ዩዥዋል የተለመደ ስራ መስራትን ነው የያዝነው። ለምሳሌ ባጃጅ የሆነ ሰው ከገዛ እኛ ባጃጅ እንገዛለን ደግመን። ለየት ያለም ሰው ደግሞ ወደ እንደዚህ አይነት ስራ ሲገባ ማበረታታት አይኖርም። ዲስከሬጅ አካባቢው ሁኔታው የሚያበረታታ ሁኔታዎች ብዙ ጊዜ አይፈጠሩም። ስለዚህ ወጣቶች በዚህ ዘርፍ ላይ ቢሰማሩ ከፍተኛ የግብርና ችግር አለ ማለት ከፍተኛ የሆነ ገበያ አለ ማለት ነው። ያን ችግር ለመቅረፍ የመጣ ሰው ከፍተኛ በረከት ያገኛል፣ በከፍተኛ የሆነ ትርፍ ያገኛል። በዛ ላይ ደግሞ እጅግ አስደሳች አገር የሚጠቅም የውጪ ምርቶችን የሚተካ ምርት ማምረት ይቻላል በቀላሉ።
እጅግ በጣም አመሰግናለሁ በጋሻው መብራቴ። የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ፣ ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። ያሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እኔም በጣም አመሰግናለሁ ለአሜሪካ ድምፅ ሬዲዮ ሀብታሙ። በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በምሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለሁ። እጅግ አድርጌ አመሰግንሃለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። መልካም በዓል ይሁንላችሁ። መልካም ምሽት። Shiba